የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ ጋቢና ቪኦኤ ፍርጭቱን ጀመረ። ፍረኛው አስተናጋጅ ሀብታሙ ስዩም ነኝ። በምዕራብ ኦሮሚያ የተለያዩ ከተሞች የሞባይል ዳታ ገመድ አልባ ኢንተርኔት አገልግሎት ወይንም ዋይፋይ እና መደበኛ የስልክ አገልግሎት በከፊል መቋረጡን ነዋሪዎችና የቀጠናው ኃላፊዎች ገልጸዋል። ኢትዮ ቴሌኮም በጉዳዩ ላይ መግለጫ እንደሚሰጥ አስታውቋል። ጽዮን ግርማ ዝርዝር አላት።
በምዕራብ ኦሮሚያ የተለያዩ ከተሞች የስልክ ኢንተርኔት እና የገመድ አልባው ኢንተርኔት አገልግሎት እንዲሁም በምዕራብ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሮ ወለጋ እና በምስራቅ ወለጋ ሙሉ በሙሉ እና በከፊል የስልክ አገልግሎት መቋረጡን ነዋሪዎች ለአሜሪካ ድምጽ ገልጸዋል።
ዛሬ ለጋ ለንቺ ከተማ ነው የምኖረው። ፍቃደኛ ማባላለሁ።
ግንጪ ከተማ
ለቀምቴ ከተማ
ለቀምቴ። ኢንተርኔት አገልግሎት አለ?
የለም። አሁን
ከመቼ ጀምሮ ነው የተቋረጠው?
ሐሙስ እኮ ነው የተቋረጠው።
ከሐሙስ ጀምሮ የስልክ ነው የተቋረጠው?
ዳታ ፌስቡክ፣ ኢንተርኔት ምናምን የለም። አሁን
ባኝ የስልካቹ ኢንተርኔት ዳታው የለውም? ኢንተርኔት አገልግሎት
አይሰጥም።
ዋይፋይ ሳምሎ ለቀምቴ ውስጥ
ይህ ሰላም ነው? ያው እንግዲህ ኮማንድ ቦክስ ሲባል ያው በወታደር ስለሚተዳደር አስቸጋሪ ሁኔታ ነው ያለ ነው።
ስለዚህ በተለይ የኢንተርኔት አገልግሎቱ ለምን ነው የተቋረጠው?
ሁኔታ ምንም አይታወቅም። ምስጢር ነው። ያው እስካሁን እንደዚህ ነው ይሄ ነው የሚባል የለም። ወደ ደንብ ደውሎ ወደ ግንቢ ምናምን ወድ ነው ምዕራብ ወለጋ እና ቄለም ወለጋ ደግሞ ጭራሽ ስልክም ራሱ የለም።
ሌላው ስሙን መጥቀስ ያልፈለገ የአምቦ ከተማ ነዋሪ በበኩሉ
የኢንተርኔት ብሮድባንድ አገልግሎት ተቋርጦ ነበር። ማለትም የተቋረጠው ከአርብ ዕለት ረፋድ ጀምሮ እስከ ሰኞ ዕለት ማታ አካባቢ ነው የመጣው። ለተከታታይ ለሶስት ቀን የጠፋው ማለት ነው በአምቦ ከተማ እንዲሁም በሌሎች ክፍለ ከተሞች እና በኢንተርኔቱ መቋረጥ ደግሞ በኢንተርኔት ዙሪያ በኢንተርኔት ስራ ላይ ለሚተዳደሩ ሰዎች ደግሞ ከፍተኛ ተጽዕኖ ፈጥሮብን ነበር እና አሁን ላይ ያው የዕለት ስራችንም እሱ ነው እና እንደዛም ተቋርጦ ነበረ። ከትናንት ከሰኞ ዕለት ማታ አካባቢ ነው የመጣው። ሲቀጥል ደግሞ የኢንተርኔት የሞባይል ዳታም እንደዚሁ ተቋርጧል። ምክንያቱም ምንም ያወቅነው ነገር የለም እስካሁን እና ምላሹን የሚሰጠንም አካል የለም። ኢትዮ ቴሌኮምም ብንደውል አገልግሎቱ እየሰራ መሆኑን ነው እንጂ ባለሙያ ልኮልንም ምንም ሊያስተካክልልን አልቻለም እና አሁን በራሳቸው ሰዓት ነው የለቀቁልን እና እንደዛ አሁን አምቦ ከተማ ላይ ያለው ጉዳይ እና የኢንተርኔት የሞባይል ዳታም እየሰራ አይደለም እስካሁን ድረስ ማለት ነው።
በተመሳሳይ ስሙ እንዳይገለጽ የጠየቀ ነዋሪ ደግሞ
ከሐሙስ ጀምሮ እስካሁን ዳታ የለም፣ ኢንተርኔት የለም። ኦንሊ ነቀምቴ ብቻ ነው አሁን እስከ ነቀምቴ ያለ በሞባይል ማገናኘት ይችላል። አለበለዚያ ማንም ጋር ማገናኘት እንደማይቻል ቄለም ወለጋ፣ ምዕራብ ወለጋ እና ሁሉም ያሉት ወለጋ በሆሮ ጉድሩ ወለጋም ጨምሮ ኢንተርኔቱም ሞባይልም የለም። ለነጋዴዎች አሁን ለምሳሌ ለሱ ነው የሚጠቀሙ ከአስተሪያዎች የሚጠቀሙት በዋይፋ ነው ንግድ ራሱ የሚካሄደው አሁን በቴክኖሎጂ ስለሆነ በዛ ነው የሚለዋወጡት። ያ ሁሉ ቆመ ማለት እኮ የሀገሪቱ ገቢ ቀነሴ ማለት ነው። መንግስት ራሱ በዚህ ላይ ማሰብ ይገባል። መንግስት ለመንግስት ራሱ ማየት ይገባል። ለህዝቡ ደግሞ ይህንን ኮኔክሽን መልቀቅ አለበት። ችግር ካለ ህዝቡ ማሳመን ነው እንጂ ኮኔክሽን ቆርጦ ምንም ማደረግ አይቻልም።
የኢትዮ ቴሌኮም የምዕራብ ክልል ስራ አስኪያጅ አቶ ሙላቱ ጉደታ በበኩላቸው
ማሊፍ አካባቢ እንዴ ነው ነት አከረጅኒት ነው ተከነጀን ነው ወጂ ኦፕሬሽን ፓርቲ ዳ
ለምን እንደተቋረጠ አናውቅም። ከኛ ልቅ የዋና መስሪያ ቤቱን ሰዎች ብትጠይቁ የተሻለ ይሆናል። እንደ ክልል ግን የስልክ አገልግሎትም ሆነ የኢንተርኔት አገልግሎት እንደሌለ እኛም አውቀናል። ነገር ግን እስካሁን የተሰጠን ምላሽ የለም።
የማዕከላዊ ምዕራብ ተወካዩ አቶ ተስፋዬ ለገሰ ደግሞ የሚያውቁት ነገር እንደሌለ ተናግረዋል።
ለምን እንደተቋረጠ እስካሁን የታወቀ ነገር የለም። ብልሽት የገጠመው መሳሪያም የለም። የጠየቅነው ሰው የለም። የምናውቀውም ነገር የለም።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ጽህፈት ቤት የኮሙኒኬሽን ጉዳዮች ኃላፊ ወይዘሮ ጨረራ አክሊሉ ስለመቆራረጡ ከአሜሪካ ድምጽ ተጠይቀው በጉዳዩ ላይ ቃለ ምልልስ መስጠት እንደማይችሉ በመግለጽ ነገር ግን ተቋሙ በቅርቡ ጋዜጣዊ መግለጫ እንደሚሰጥ ጠቁመዋል።
ጋቢና VOA ከአሜሪካ ድምጽ ራዲዮ መደመጡን ይከተላል። በመቀጠል የጋቢና ህግና ፍትህ መሰናዶ ይደመጣል። ለበርካታ የፖለቲካና ህሊና እስረኞች ጠበቃ የነበሩ ሰዎችን ታሪክ ማስደመጥ መጀመራችን ይታወሳል። ከዚህ ቀደም የጠበቃ ማህመኮንንን የሥራ ዘመን ቃኝተናል። ዛሬ ደግሞ ስለ ጠበቃ ወንድሙ ኢብሳ እንነግራችኋለን። በርካታ የፖለቲካና ህሊና እስረኞች ይቀርቡባቸው በነበሩት የፌደራል ከፍተኛ ፍርድ ቤት የልደታ አራተኛና 19ኛ ምድብ ችሎቶች ቤተኛ የሆነ ጎልማሳ አለ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች ባይናቸው የሚፈልጉት ገንዘብ የላቸውም ብለው ሳይሸሽ ከጎናቸው የሚቆም አይነት ሰው ነው። ይህ ሰው ወንድሙ ኢብሳ ይባላል። ጥብቅና የሚቆምላቸውን ሰዎች ህመም ያውቀዋል። ከ1977 እስከ ጥቅምት 10 1983 ባረሴ ክፍለ ሀገር የዶግዳ ወረዳ አቡራ ከተማ ከንቲባ ሆኖ ይሰራ ነበር። አንድ አዛውንትን በግፍ የገደሉ የከተማው የጸጥታ ኃይሎች ለፍርድ እንዲቀርቡ አምርሮ በመሟገቱ ለቅጣት ተመርጧል።
ኮሚሳሪያት ውስጥ ቡና እየጠጣን ነበር። ወደ ሰፋ አንደኛ ጻፊ ስነት ግጣውጥታ እጅ ወደ ላይ አሉኝ። እጄን ወደ ላይ አልልም አልኳቸው። እሺ ቀጥ ብለው ወደ ጭላሎ አውራጃ ፖሊስ ጣቢያ ሄዳልኝ። ራት ወታደሮች አጅቡኝ ጭላሎ ወሰዱኝ።
ከጥቅምት 10 እስከ መጋቢት 10 1983 ወንድሙ በማዕከላዊ ውስጥ እስረኛ ነበረ። ዱላውን ስቅይቱን በዚያ እንዳይ የሚናገራል። ደርግን ኢህአዴግ ሲተካ ወንድሙ በመደበኛ የፖለቲካ ፉክክር ውስጥ ገብቶ የፓርላማ ወንበር እስከ ማሸነፍ ችሎ ነበረ። በ2002 ዓ.ም ኢህአዴግ ከ99% በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ ወንድሙ የፓርላማ ዘመኑ አከተመ። ድምፁን ሊያሰማበት የሚችልበት በየጊዜው የጨመረ የመጣውን የመብት ረገጣ ሊሟገት የሚችልበት መስክ ማፈስ ያዘ። ከፓርላማ ሰዓቱ ቀንሶ ሲያጠናው የከረመውን የህግ ትምህርት በዚያ ሊጠቀምበት ወስኗል።
በኢትዮጵያ ህገ መንግስት ላይ የተቀመጡትንና የገረቷን ህጎች እነሱን እየጠቀስኩ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገት ያመቸኛል ብዬ ነው። 2006 ኢህአዴግ ለከፍል ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ 2006 በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ታሰሩብን። ለእነሱ ጥብቅና እንድንቆም እኔና ደጀኔ ጣፋ ደስታ ድንቃ የምንባል መጠነኛ ገንዘብ ተከፍሎ 2006 ጥብቅና ጀመርን። 2006 ጀምረን ጥብቅናውን እንዲህ እየሰራን እያለን በፓርቲ ማለት ነው። መጀመሪያ በኢትዮጵያ ውስጥም ፓርቲ ጥብቅናዎችን መጀመሩ ይሄ ነው እና 2008 ጓደኞችን ታሰሩ። ሁለቱም ጠበቆች እኔ ጋር የሰሩት የኦሮሞ ፌዴራል ኮንግረስ ከግማሽ በላይ ወደ 7 የሚሆኑ ስራ አስፈጻሚዎች ታሰሩ። እኔ ብቻ ቀረሁኝ። እነዚህ ነገሮች እልህ ውስጥ ጨመሩኝ። ከጠላት ጋር እየተናነቁ ለአገር ለህዝብ ለህግ ከፍታ የሚታገል ሰው ይጠርቃል የሚል እምነት ነው ያለኝ። ሃይማኖቱን ይህንን ነው የሚያስተምረው እና እልህ ያዘኝ። ራሴ ወሰንኩ። በቃ ከነይ ጨካኝ ገዢዎች ጋር እየተናነቁ ብታሰር አይደለም ቢሞት ይጠርቃለሁ በሚል ጽናት 2008 ጓደኞች ከታሰሩ በኋላ ለነ በቀለ ገርባና ለሌሎችም ጥብቅና እንዲቆም ዶክተር መራራ አልታሰሩም። አሁንም ቀጥላሉ። ብቻዬን ቀጠል።
በተወሰኑ ሰዎች ጥብቅና በመቆም የተጀመረው የወንድሙ የአጋርነት ዘመን ወደ ሌላ ምዕራፍ መሻገር ጀመረ። ስራው ከብሔርም ከጎሳም ያለፈ እንደሆነ የሚያስገነዝብ እውነታ ጋር ተዋወቀ።
በጣም በርካታ የአማራ ልጆች፣ ኦሮሞ ልጆች እኔ ኦሮሞ ፌዴራል ኮንግሬሽን ሲሄድ ስብር ቁጥር የሌለው ከእስር ቤት የሚወጣ ሁሉ የአማራ የኦሮሞ ነው በአብዛኛው። በእርግጥ ሶማሌም አለ ትግራይም አለ ሌሎችም ቢኖሩ በአብዛኛው እነሱ ናቸው። እና ከኦሮሞ ፌዴራል ኮንግሬስ ጋር ተነጋግሬ ሲወጣ ሌሎች የኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችም ባንን ኦሮሞዎች ነን ጥብቅና አገልግለን አሉኝ። የአማራ ልጆችም ደግሞ በተመሳሳይ አሉኝ። በእውነቱ ማዕከላዊ ውስጥ የነበሩ እነ በቀለ ገርባ እንዲሆኑ በቃ ወንድሙ ከኦሮሞ አማራ የሚባል ነገር የለም ማዕከላዊ ውስጥ ሁላችን እኩል የምንቀጠቀጠው እና ከቻልክና ከደፈርክ እነሱንም ብትረዳ አሉኝ። በእነዚህ ተነሳስቼ የአማራ ልጆች ወደ 120 አካባቢ ናቸው። የትግራይ ልጆች 12 አሉ። 5 ሳንቲም አልተቀበልኩም። ዲክሌር አረኩ። ምንድነው በማዕከላዊ እንጂ የትኛውም ኢትዮጵያዊ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በሚቻለኝ ሁሉ አገለግላቸዋለሁ።
ወንድሙ ኢብሳ አሁን ባለቅጽል ስም ሆኗል። ዘርና ብሔር ማንነት ሳይለይ መሟገቱን ያዩ ስለ ሁሉም የሚል ስም ሰጥተውታል። ስለ ሁሉም መቆም ግን አደጋን መሳብ ጀመረ።
አሁን 250 ሰው ሲደርስ አንድ ዳኛ 19ኛ ወንጀል ችሎት አለው። ስማቸውን አልጠረም። ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም፣ አንድ ጠበቃ የተወሰነ ደንበኛ ነው የሚይዘው የሚል ክርክር አንስቶ አጋጣሚ ያን ቀን 77 በቁጥሩ 77 በክሱም 77 የሚባሉ የአማራና የትግራይ ልጆች ናቸው። በዚህ በግንቦት 7 በቲዲ ምናምን የተከሰሱ ሰዎች ነበሩ።
በሚከተለው ሳምንት
ወታደራዊ ልብሳችን ተምሎ በጣም ተቆጥቶ ስላል ይጣልኩኝ እየተንቀጠቀጥኩኝ ነው። በቃ በአሁን ለሚዲያ የማይመች በጣም ስራ ሰባት እየደጋገሚ በሚደገምን ሁኔታ ሲሰርግኝ ምንም ማድረግ አልቻልኩኝ።
ዛሬ በጋቢና ሲቶች ላይ እንግዲህ ቢታኒያ ሉሉ እንግዳችን ሆናለች። በመቀጠል የሚሰማው መሰናዶ ነው። ቢታኒያ የወጣቶች ለሀገራት ችግሮች የመፍትሄ አካል መሆን ይችላሉ ብላ ታስባለች። በዩኒቨርሲቲ ውስጥ የመሰረተችው የወጣቶች ህብረት ለአመራርና ለልማት ያልዳ የተሰኘ ድርጅት የወጣቶችን አህጉራዊ ትስስር ከመጨመር አልፎ እንደ አውሮፓውያን አቆጣጠር በ2015 በአፍሪካ ህብረት የ50 ዓመት አጀንዳ ላይ ተሳታፊ በመሆን የፖሊሲ ቀረጻ ስራም ላይ ተሳታፊ እንዲሆን ይችላል። ኤደን ገረመው ከቢታኒያ ጋር ቆይታ አድርጋለች። በመቀጠል ይስማል።
ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች ቢታኒያ ሉሉ። የመጀመሪያ ዲግሪዋን በኤሌክትሪካልና በኮምፒውተር ምህንድስና፣ ሁለተኛ ዲግሪዋን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። ሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግስታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቢታኒያ፣ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ህዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ ክህሎቶችን ማዳበር እንዳለባቸው በማሰብ የወጣቶች ህብረት ለአመራርና ለልማት ወይም ያልዳን መሰረተች። የወጣቶች ህብረት ለአመራርና ለልማት ወይም ያልዳ የተሰኘ ዩኒቨርሲቲ ክበብ መሰረተች።
አክሱም ዩኒቨርሲቲ በጣም ቻሌንጂንግ ዩኒቨርሲቲ ነው። ያ ትምህርቱን በራሱ ይከብዳልና ወጣቶች በጣም የሚጠፉበት ቦታ ቢያሽሽ እንደምንም እዛም ከሚያዙ ከተመካቸው ጎን ለጎንና ባሻገር መሪ ሆነው የሚወጡበትን ፕላትፎርም በኢትዮጵያና መቃወም ብለን የመጀመሪያውን ሳቢያ ያስፈል ነው ማለት ነው። እና ያልዳ የሚባል ኢኒሽቲቭ ሃርቫርድ ዩኒቨርሲቲ ነበር የተቋቋመ መጀመሪያ 2004 ላይ። እና ኢትዮጵያን ቅርንጫፍ በአዲስ አበባ ዩኒቨርሲቲ ሲሆን እኔ ሁለተኛ ተማሪ ያለሁኝ አቋቋምኩኝ። መጀመሪያ ምን ችግሮች አሉ፣ ምን መቅረፍ አለብን፣ ከትምህርት ባሻገር ዩኒቨርሲቲ ሰው መሪ ሆኖ የሚወጣበት ቦታ እንዲሆን ስላለምበት ምን ፕሮግራሞች ብናዘጋጅ ነው ይህንን ማሳካት ምንችለው በሚል አባል ሆነን የገቡትን የተለያዩ የመሪነት የሊደርሽፕ ትሬኒንግ ፐብሊክ ስፒኪንግ ትሬኒንግ ከኛ የሚጠበቀው ምንድን ነው የሚለው ብሬንስቶርሚንግ የሚደረግበት ፕላትፎርም ለማስጣት ተችሏል። እና ይሄ ደግሞ ምን ያስደረጋል፣ የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከኛ ብዙ እንደሚጠበቅ እና አገራችን አልፈን አህጉራችን አፍሪካን እንዴት መለወጥ እንደምንችል የሚያለው ፕላትፎርም ነበለ ልቀው ነው የሚገኙት። እና በሱ ነው በደንብ የጀመርኩት ወጣቶችን የማብቃትና የማነቃቃት ኢኒሽቲቭን በደንብ የተወጣሁት እሱ ላይ ነው።
የአፍሪካ ህብረት አባል ሀገራት የአህጉሪቱን የልማት አጀንዳ 2063 ሲያዘጋጁም የአልዳ አባላት ወጣቶች በፖሊሲ ቀረጻው ላይ እንዲሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረጻ ላይ ተሳትፈዋል።
እና ከዩኒቨርሲቲ ሌቭል ከሚሰጠት በተጨማሪ የአህጉራዊ ፖሊሲዎች ሲቀረጡ የወጣቶች ድምጽ በግድ መግባት እንዳለበት በ2013 አፍሪካ ህብረት የተቋቋመበት 50ኛ ዓመትን ሲያከብር ዩኒቨርሲቲ ክለብን ብንሆን ከአፍሪካ ህብረት ጋር ፓርትነር በማድረግ አጀንዳ 2063 ይባል ማስ ሲወጣ ወጣቶች በደንብ አልተካተቱም የሚል ክፍተት ስላየን ከ38 አፍሪካ ሀገራት 300 ወጣቶችን አሰባስበን ፖሊሲውን ልዩ እንዲያደርጉት ያደረግንበት ሁኔታ ነበረ። የዓለም አቀፍ የወጣቶች ማህበር ስለሆነ ያው ኢንተርናሽናል ኤክስፖዘር ለማግኘት ብዙ አልከበደንም።
ቢታኒያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች።
የኢትዮጵያ ወጣቶች ከአፍሪካ ወጣቶች ጋር የሚያመሳስላቸው ተመሳሳይ ችግሮችን ፌስ ማድረጋቸው ነው። ስራ አጥነት የአህጉራዊ ችግር ነው። የወጣቶችን ቦታ ለመስጠት የውሳኔ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣትና የተለያዩ አፍሪካ ሀገራት ወጣቶች ይለያል። ሀገር ላይ ለውጥ ለማውጣት በፖለቲካ ኢንቮልቭ መደረግ አለበት ብዬ አላስብም። በተለያዩ ሲቪል ፕላትፎርሞች ላይ የእውነትም ሀገርን መለወጥ ይቻላል የሚለው ነገር በደንብ ሰርጾ አልገባም። በቃ ትምህርት ተምሮ መመረቅን እንጂ ሀገርን የመቀየር እያታጣ ነው ያለው። እና እኔ የማስበው ከወጣቱን በፊት ከልጆች ጀምሮ መሰራት አለበት ብዬ ነው የማስበው። ወጣቱ ኦፍኮርስ ብዙ የተሟላ ነገር አይደለም። ከመንግስትም ላይ ክፍተት አለ። አሁን እየተሻሻሉ ነው፣ እንደውም በጣም እየተሻሻሉ ያሉ ነገሮች አሉ። ወጣቶችን የማቃት እና የአመራር ቦታዎችን የመስጠት ሴቶችንም ወደ አመራር ቦታዎች የማስገባት ሁኔታ እየተካሄደ ነው ያለው። አሁን ጥሩ ጊዜ ነው። አሁን ባለ ሁኔታ ፎርማል የሆነው የስራ ሴክተር ሁሉም የተማረ ሰው ይወስዳል። ስለዚህ የስራ አጥነት ችግር አለ። ስለዚህ በስራ አጥነት ምክንያት ተስፋ መቁረጥ፣ ብዙ የተለያዩ ችግሮች አሉ ወጣቶችም የሚያጋጥማቸው። ይህንም ደግሞ ያው የተለያዩ የግልም ሆነ የመንግስት አካላት እንደ ራሳቸው ኢኒሽቲቭ ወስደው በደንብ ወጣቶችን የማብቃት ደረጃ መሰራት አለበት። ከመደበኛ ትምህርት ውጭ ሌሎች ክህሎቶችን አዳብረው እንዲወጡ እየተደረገ አይደለም ያለው። ስለዚህ ዋናው ችግር እሱ ነው ብዬ የማስበው። ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ክህሎቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። ከዛ ደግሞ ከፕሮፌሽናሎች ጋር አብረው ሆነው እምቅ ኃይላቸውን ተጠቅመው ሀገራቸውንም ሀገራቸውንም መቀየር ይችላሉ።
የኢትዮጵያ ወጣቶች ከሌሎች አፍሪካ አቻዎቻቸው ጋር ተወዳዳሪ ሆኖ እንዲወጡ ራሳቸውን በበጎ ፍቃድ አገልግሎትና ከመደበኛ ትምህርት ውጪ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች። ቢታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች። በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ።
በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎችን መውሰዱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ሙክታር ጀማል ዝርዝር አለው።
በኢትዮጵያ የከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን አለመረጋጋት ወደ ቦታው ለመመለስ መንግስት የጸጥታ ጉዳዮችን ለማረጋጋት እየሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴርና የፌደራል ፖሊስ በቅርብ በጋራ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ሁከቶች በተቀሰቀሱባቸው 22 ዩኒቨርሲቲዎች ጨምሮ በአጠቃላይ 40 ዩኒቨርሲቲዎች የፌደራል ፖሊስ ጸጥታውን እንዲቆጣጠር መወሰኑንና ፖሊሶች መሰማራታቸውን አስታውቋል። በዚህ ሂደት የከፍተኛ ትምህርት ተቋማት የጸጥታ ሁኔታ እየተረጋጋ መምጣቱንና ተማሪዎች ወደ መማር ማስተማር ሂደት እንዲገቡ እየተሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ቃል አቀባይ አቶ ደቻሳ ጉርሙ ለቪኦኤ ተናግረዋል። አቶ ደቻሳ እንደተናገሩት በተለያዩ የከፍተኛ ትምህርት ተቋማት ለአለመረጋጋት ምክንያት ሆነዋል ወይንም እጃቸው አለበት በተባሉ ሰዎች ላይ እርምጃ እንደተወሰደም ተናግረዋል።
አሁን ወደ ቶሎ ያልሰከኑና ወደ ሰላማዊ መማር ማስተማር በሚፈለገው መጠን መጠን መመለስ ያልቻሉ ጥቂት ዩኒቨርሲቲዎችን ለይተን ኮሚቴ አቋቁመን የሚመለከታቸው አካላት በተለይ ሁለቱ ክልል አመራር አካላትንም እንደገና የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ፣ የደስተኛ ዘርፍ ቋሚ ኮሚቴ እና ከእኛ ተቋም ከፍተኛ አመራሮች በተሳተፉበት ሁኔታ እነኝን አካላት ማወያየት እና ችግሮቹን ለመፍታት በተለይ ህግ በላይነትን ለማስከበር በጣም ብዙ ስራዎች ተሰርቶ አሁን ያው ሰሞኑን የተሰማ እንዳለው እርምጃ እየተወሰደ ነው ያለው።
እያነሳን ያለነው እርምጃ በሶስት አካላት ላይ ነው የተባለው፣ የተማሪዎች፣ መምህራንና የአስተዳደር ሰራተኞች። በአጠቃላይ ሲ በቁጥር ስናሰላቸው እስካሁን ባሉት መረጃ የሶስቱንም ሊያንሱልን ይችላሉ?
አዎ፣ የሶስቱንም ተማሪዎች ወደ 170 ተማሪዎች ናቸው እንዲባረሩ የተባለው። 500 ምናምን የሚሆኑ ደግሞ በማስፈንጫ የታለፉ አሉ። 674 ነው የተማሪዎች። የመምህራን 32 ነው። ሌሎች የአስተዳደር አካላት 256 ነው። አሁን ባለኝ ሪፖርት በመጣራት ሂደት ያለ ደግሞ 154 ከመምህራንም ከተማሪዎችም አሉ። በመጣራት ሂደት ላይ ያለ ማለት ነው። እና እነኛ አሁን ሁሉም ዩኒቨርሲቲዎች አንዳንዱም በሴኔት አንዳንዱም በቦርድ አንዳንዱም ደግሞ በሲቪል ሰርቪስ ህግ መሰረት በእርከን የሚወሰዱ እርምጃዎች ስለሆኑ እነኚህ ነገሮች ተጣርቶ ሲደርሱ የተጠቃለለ ሪፖርት እንጠፋችኋለን። አሁን ግን ያሉት ነገሮች እነኚህ ናቸው። ሰላማዊ መማር ማስተማርን ለማስቀጠል በጣም የተጠናከረ ስራ እየሰራ ነው። ስታን ፖሊስን ብዙ አግዞ የክልል የጸጥታ አካላትን በትብብር ማለት ነው። ከተሞች ሰላም ሲሆኑ ልጁ ሰላም የሚሆኑት፣ ዩኒቨርሲቲዎችም ሰላም ሲያገኙ ነው ከተሞች ሰላም የሚሆኑት። እና እነኚህን ነገሮች በቅንጅት እየሰራን ነው። ከተደረጋ ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች ዩኒቨርሲቲዛ የተማሪዎች ቁጥር መንጠባጠብ ቢኖርም ወይ ደግሞ አንዳንድ ካምፓሶቻቸው ላይ የመዘግየት ሁኔታ ቢኖርም ሁሉም ትምህርት ጀምረዋል። ሰላማዊ መማር ማስተማሩን ለማስቀጠል ጥረት እያደረግን ነው።
ወደ 22 ዩኒቨርሲቲዎች ናቸው ችግሮች ተከሰቱበት የተባለው ከዛ ውስጥ ድሬዳዋ ዩኒቨርሲቲ ሙሉ በሙሉ ዘግቷል ስንል 21ዎቹ ምን አይነት የመማር ማስተማር ሂደት ላይ ነው ያሉት? በከዛ ውስጥ ከ21ዎቹ አንድም ሁለትም ሙሉ በሙሉ ወደ ትምህርት ገብቷል ማለት የሚቻላል?
አዎ ሙሉ በሙሉ ወደ ትምህርት ገብቷል። የተማሪ ቁጥር እንደማጠብባቸው እንጂ አሁን ለምሳሌ ጎንደር አቁሞ ነበር ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ባህር ዳር አቁሞ ነበር ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። 22 ውስጥ ነው የሚቆጠሩት እነኚ። ወይም ደግሞ ሐሩማያ ችግር ነበረበት የሆነ ጊዜ አሁን ግን ሙሉ በሙሉ ትምህርት ገብቶ ነው ያሉት። ወደ አቡልቱም እንደውም ዘግቶ ነበር አሁን ትምህርት ላይ ነው ያሉት። ኢማ ተማሪ ተንተባትሮበት ነበር አሁን ትምህርት ወደ ትምህርት ገብቶ እየተቋረጠበት ሌላ ቀን ደግሞ የሚቀጥል አሁን ወለጋና ደምቢዶሎ ላይ ትንሽ ክፍተት ያለብን እነሱን በተቻለ ፍጥነት ፊክስ አድርገን ወደ ትምህርት ይመለሳሉ ብለን እናስባለን።
ብዙ ተማሪዎች ከሁለቱም ክልሎች ወደ የቤተሰቦቻቸው መመለሳቸው ከዚህ ቀደም መዘገባችን ይታወሳል። ለነዚህ ተማሪዎች ለወላጆችም ምንድነው ማስተላለፍ የምትፈልጉት መልእክትና ዋስትና?
አሁን ባለው ሁኔታ በጣም የተጠናከረ የጸጥታ ሁኔታ እንዲኖርና ሰላማዊ መማር ማስተማሩ ሙሉ በሙሉ እንዲመለስ ከፍተኛ የሆነ ጥረት እያደረግን ስለሆነና የበላይነትን የማስከበሩ ስራ በተጠናከረ ሁኔታ እየተሰራ ስለሆነ ተማሪዎችም የተማሪዎች ቤተሰብም የአካባቢ ማህበረሰብ በጣም በደንብ ጠንከር ነው። ከምን ጊዜውም በላይ ይሄ ነገር ወደ ኋላ እንዳይመለስ ረድቶ ሰላማዊ መማር ማስተማሩን ለማስቀጠል የበኩላቸውን የሚጠበቅባቸው ሚና እንዲወጡ አደራል ማለት ነው ፈልገው።
የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከትላንት በስቲያ ለመገናኛ ብዙሃን እንደተናገሩት ባለፉት 15 ቀናት ከፍተኛ ግምገማ ከተደረገ በኋላ 170 ያክል ተማሪዎች ላይ ከአንድ አመት ከትምህርት መወገድ ቅጣት እስከ ሙሉ በሙሉ ከትምህርት ገበታ እንዲሰናበቱ ተደርጓል ብለዋል። 280 የሚደርሱ ተማሪዎች ደግሞ የመጨረሻ ማስጠንቀቂያ እንደተሰጣቸው ያስታወቁት። ከነዚህ እርምጃዎች ውስጥ በቅርብ አንድ ተማሪ ህይወት ያለፈበት የድሬዳዋ ዩኒቨርሲቲ በተናጠል በሰጠው ውሳኔ ሁለት ተማሪዎች ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ፣ ሰባት ተማሪዎች እያንዳንዳቸው ለሶስት አመት ከትምህርት ገበታቸው እንዲታገዱ፣ ስምንት ተማሪዎች እያንዳንዳቸው ለሁለት አመት ከትምህርት ገበታ እንዲታገዱ፣ እንዲሁም አንድ ተባሮ የነበረ በወቅቱ የዩኒቨርሲቲ ተማሪ ያልነበረ ግን በተፈጠረው የጸጥታ ችግር ውስጥ ተሳታፊ መሆኑ ስለተረጋገጠ ዩኒቨርሲቲው ክስ መስርቶ ግለሰቡ በህግ ተጠያቂ እንዲሆን መወሰኑን በዩኒቨርሲቲው የፌስቡክ ገጽ ላይ ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። ባለፉት 10 ዓመታት የአሜሪካን ዩኒቨርሲቲዎች የዓለም አቀፍ ተማሪዎች መዳረሻ በመሆን ለውቀት ብልጽግና አስተዋጽኦ አድርገዋል። ከዚህ በተጨማሪ ለአሜሪካ ምጣኔ ሀብት በቢሊዮኖች የሚገመት ዶላር በማምጣትም ገቢ ፈጥረዋል። ይሁንና ከቅርብ ጊዜ ወዲህ የዓለም አቀፍ ተማሪዎች ቁጥር እየቀነሰ መጥቷል። ለምን? የካትሊን ስትሪክና ብሮክሊን ቤኔትን ዘገባ ወደ አማርኛ የመለሰችው ኤደን ገረሙ መልስላለች።
ሹርቲ ሴና የአሜሪካን ኮሌጆች ለምን እንደመረጠች ታውቃለች።
The freedom that you get here in terms of choosing what you want to study and also the opportunities that
እዚህ ያለው ነጻነት መማር የምንፈልገውን መርጠን እንድንማር ያደርገናል። በዛ ላይ እዚህ በመማራችን የምናገኛቸው እድሎች ሰፊ ናቸው። እዚህ ኮሎምቢያ ዩኒቨርሲቲ ጠቅላይ ሚኒስትሮች፣ ፕሬዝዳንቶችና የኖቤል ሎሬቶች ንግግር ሲያደርጉ መካፈል ይችላል። ዓለም አቀፍ ተማሪዎችን የሚማርከው ይሄ ብቻ አይደለም። ጃው ሜንግሉ የምትለው አላት።
Yes, course offering more vibrant discussion. There is more
የዩናይትድ ስቴትስ ትምህርቶች አነቃቂ የሆኑ ውይይቶችን ይፈጥራሉ። የአቻ ለአቻ ውይይቶች በክፍል ውስጥ ይካሄዳል። እንግሊዝ ሀገር ግን አብዛኛውን ሰዓት መምህሩ ገለጻ ሲያደርግ ያልፋል።
ከአንድ ሚሊዮን በላይ ዓለም አቀፍ ተማሪዎች ነገር ግን አሜሪካ ውስጥ ትምህርት የመማር ፍላጎት እየቀነሰ ይሆን? ሜሪ ካትሪንቼስ የትምህርት ባለሙያ ናቸው።
We've seen in the last 2 years shifts in where students want to go.
ባለፉት 2 ዓመታት ተማሪዎች መማር በሚፈልጓቸው ትምህርት ቤቶች ላይ ለውጥ አይተናል።
አንዳንድ የውጭ ሀገር ተማሪዎች በዩናይትድ ስቴትስ ኮሌጆችና ዩኒቨርሲቲዎች ዋጋ የተነሳ እየሸሹ ነው። በመንግስት ዩኒቨርሲቲዎች ውስጥ እስከ $25,000 በአመት፣ በግል ዩኒቨርሲቲዎች ደግሞ እስከ $70,000 ይከፈላል። ይሁንና ዋጋ ብቻ ሳይሆን የዩናይትድ ስቴትስ የተማሪ ቪዛ ማግኘት በራሱም ፈታኝ ነው። አብላሽ ፓርሰን አለማቀፍ ተማሪ ነው።
I met a lot of parents who wanted to send their kids earlier but were like, oh no, you know,
ልጆቻቸውን ወደ ዩናይትድ ስቴትስ ትምህርት ቤቶች መላክ የሚፈልጉና በቪዛ ምክንያት የተው ወላጆች አይቻለሁ። ስደተኞችን በተመለከተ ያለው ሁኔታ ያልተረጋገጠ ነው። ይህ ደግሞ ለመወሰን ትልቁ ነገር ነው።
ዲቻሊ ጆሴፍም እንዲሁ ዓለም አቀፍ ተማሪ ናት።
I think the number one struggle with this visa situation is not having stability, security.
የዚህ የቪዛ ትግል ዋናው ነገር ሰላም እና ደህንነት ነው።
አፕላሽ ፐርሰን ይቀጥላል።
I think it's the uncertainty that really affects how a lot of students view America as a education.
እንደሚመስለኝ አብዛኞቹን ተማሪዎች አሜሪካን እንደ ትምህርት መዳረሻ እንዳያስቡ የሚያደርጋቸው የተረጋገጠ ነገር አለመኖሩ ነው።
የአሜሪካን የውጭ ፖሊሲና ከተለየ አገራት የሚመጡ ስደተኞችን በተመለከተ የሚደረጉ የሰሉ የፖለቲካ ክርክሮች ይህን ጥርጣሬ ያባብሱታል። ኤስተር ብሪመር ዓለም አቀፍ የመምህራን ማህበር NAFSA ስራ አስፈጻሚ ናት።
The appearance of being unwelcome, the strong anti-immigrant rhetoric that unfortunately is dominating our political environment.
ከባድ የሆነ የስደተኞች ጥላቻና ተቀባይነት የማጣት ስሜት የፖለቲካውን አየር ሞልቶታል። እንዲህ የመሰሉ ስሜቶች በዓለም አቀፍ ተማሪዎችና ተመራማሪዎች ዘንድ አሉታዊ ስሜትን ይፈጥራሉ።
በተመሳሳይ በአሜሪካ ትምህርት ቤቶች ውስጥ ያሉ የጅምላ ተክሶችና የውጭ አገር ሰዎችን ኢላማ ያደረጉ የወንጀል ጥቃቶች በዓለም ላይ የዜና ርዕሶች ናቸው። ውጤቱ ደግሞ ዓለም አቀፍ ተማሪዎች ከዩናይትድ ስቴትስ ትምህርት ቤቶች እራሳቸውን እንዲያገሉ ያደርጋል። እንደ ዓለም አቀፍ የትምህርት ተቋም ጥናት መሰረት በዓለም አቀፍ ደረጃ አሜሪካ አሁንም የተማሪዎች ተቀዳሚ ምርጫ ናት። ይሁንና እንደ ካናዳ፣ አውስትራሊያ፣ ኒውዚላንድ ያሉ አገራትም ተወዳጅነትን እያተረፉ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የሚሰሩት ማሪ ሮይስ እንዲህ ይላሉ።
We know that international students also have more choice.
ዓለም አቀፍ ተማሪዎች ብዙ አማራጭ እንዳላቸው እናውቃለን።
ምንም እንኳን የዋጋው መወደድና ሌሎች እክሎች ቢኖሩትም አሁንም ድረስ ግን ዓለም አቀፉ የተማሪዎች ትኩረት አሜሪካ ላይ ነው። ዴቦራ ኩዌሮ ሴናም ዓለም አቀፍ ተማሪ ናት።
Being here opened the doors of the world.
እዚህ መሆኔ ብዙ በሮች እንዲከፈቱልኝ ረድቶኛል።
ሹርቲ ሴናም እንዴት ተላልጭ?
People I meet, the opportunities I get access to, I think the United States.
የተዋወቅኳቸው ሰዎችና ያገኘኋቸው እድሎች በሙሉ ሳስባቸው አሜሪካ አሜሪካዊ ብቻ ሳይሆን ዓለም አቀፋዊ የሆነ ነገርን እንደምትፈጥር ተረድቻለሁ።
ዴቦራ ሴና አክላም እድሎቹ ሁሉንም ነገር ይቀይራሉ ነው የምትለው። በውጭ ሀገር ተማሪዎች ላይ የተመሰረቱት የዩናይትድ ስቴትስ ዩኒቨርሲቲዎችም ወደፊትም ይህ ስሜት ይቀጥላል ብለው ተስፋ ያደርጋሉ።
አድማጮቻችን የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። gabina@voanews.com ብላችሁ አስተያየታችሁን ላኩልን። ኤልያስ ገበየው የዛሬ የስርጭት መሐንዲሳችን ነበር። ሀብታሙ ስዩም ሳስተናግዳችሁ ነበር። ደናም እንዳሞራውን ደበራሪ ይደፍነው ከካዳ የምንሳው ፈጣዋቆሎ ተናፋቂን የተወጆ
Radio Sagale Americati. Radio Sagale America Sagantana Fan Oromo.